Gambino BOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬ ጋቢና አስቀድመን ወደ ሊቢያ እናመራለን። በዚያ የሚገኙ ስደተኞች ከሱዳን ጀምሮ እስከ አውሮፓ እናሸጋግራችኋለን ከሚሏቸው ህገ ወጥ አዘዋዋሪዎች ጋር ያላቸውን ግንኙነትም እንገመግባለን።
አስቢያቸው ላይ ጻፍኳቸው። እያንዳንዱ ዘፈኖች የጋራ አንድነታችን፣ ህይወታችንን፣ አብረን የሆናቸውን መጠን፣ አብረን ያዘንባቸውን፣ አብረን የተደሰትንባቸውን፣ ብዙ አብረን ያረግናቸው እኮ ብዙ ነገሮች አሉ። አብረን ነበርን፣ አሁንም እኮ አብረን ያለ ነው።
ከላይ የሰማችሁት በትናንትናው ዕለት የጋቢና እንግዳ አድርገን ያቆየነው ቴዲ አፍሮ ነው። ዛሬም በጋቢና አሳፍረ ነው ውይይት እናደርጋለን። አብራችሁን ቆዩ።
አሁን ደግሞ ከአዲስ አበባ። እሺ፣ ምን ያህል ጊዜ ሆነሽ አሁን ሊቢያ?
አስር ወራሁኝ። ጉንጆና ስዚምም ነገር በቃ ተዘግተን ያለው ለባል ማለት ገንዘብ ስልክን በቃ እንደ ልብ አታገኝ ምናምን ነገር በቃ እና ቤተሰብን ማግኘት በጣም ይቸገራል። ገባሽ? መቤተሰብን አምላም በጣም የምታገኝበት ራሱ
ስንት ብር ተጠየቅሽ? በሊቢያ መክፈል ያልቻሉ ስደተኞች አንድ መጋዘን ውስጥ ታሽገው እንደሚገኙ ነው የገለጹልን። ዝርዝሩን በሙሉ ይዘናል።
የመጨረሻው ዘገባችን ደግሞ በማላዊ አንድ ታዋቂ ሙዚቀኛ ቤት ለቤት እየተዘዋወረ በካንሰር በሽታ ለተያዙ ሕፃናት ገንዘብ አሰባስቧል። ዝርዝሩን ይዘናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንግዲህ ወደ መጀመሪያው ዜና ነው የምናልፈው። ሄኖክ፣ የዩናይትድ ስቴትስ ምክትል ዋና አቃቤ ሕግ ሮን ሮስቲን የስራ ባልደረባዎች የነበሩት ሰዎች ሩሲያ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ መግባቷን አስመልክቶ ከሚደረገው ምርመራ ራሳቸውን ማግለል አለባቸው ብለዋል። ፕሬዚዳንት ትራምፕ የፌዴራል ምርመራ ቢሮ ስራ አስኪያጅ የነበሩት ጄምስ ኮሚን ሳይታሰብ ባለፈው ማክሰኞ ከስራ ካባረሩ በኋላ ልዩ መርማሪ መሰየም ያስፈልጋል ብለዋል። ምክትል ዋና አቃቤ ሕግ እንዲሆኑ የተደገፉት ዶግ ግላንሰር ሮስቲን ደግሞ የቀድሞ የሜሪላንድ ዋና አቃቤ ሕግ ናቸው። በአሁኑ ወቅት ተአማኒነታቸው ስለወደቀ በፍርድ ነጻ የሆነ መርማሪ አካል መሰየም አለበት ብለዋል። ወደሚቀጥለው ዜና እንለፍ።
የሩሲያው ፕሬዚዳንት ቭላዲሚር ፑቲን ቃል አቀባይ፣ የሀገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ያካሄዱት ስብሰባ ጥቅስ እጅግ አዎንታዊ ነበር ሲሉ ተናግረዋል። ከዩናይትድ ስቴትስ ጋር ግንኙነት ማሻሻልን በሚመለከት ሩሲያ ጥቅስ ጥንቃቄ ያልተለየው ተስፋ አላት፣ ይሁንና ገና ብዙ መሰራት ያለባቸው ነገሮች አሉ ሲሉ ዲሚትሪ ፔስኮቭ ለጋዜጠኞች ገልጸዋል። ቃል አቀባዩ ፔስኮቭ ይህን ያሉት ትራምፕ ላቭሮቭን በዋይት ሀውስ ተቀብለው ባነጋገሩ ማግስት ነው። የንግግራቸው ትኩረት የሶሪያ ጉዳይ እንደነበረም ታውቋል። ከላቭሮቭ ጋር ጥሩ ስብሰባ አድርገናል፣ በጣም ጥሩ የነበረም ይመስላል ሲሉ ትራምፕ ለጋዜጠኞች ጠቁመዋል። ዶናልድ ትራምፕ ስልጣን ከተረከቡ ወዲህ ከከፍተኛ የሩሲያ ባለስልጣን ጋር ተገናኝተው ሲነጋገሩ ይህ ለመጀመሪያ ጊዜ ነው። የዩናይትድ ስቴትስና የሩሲያ ግንኙነት ዝቅተኛ ደረጃ ላይ ደርሷል ካሉ ከአንድ ወር በኋላ መሆኑ ነው።
በመጨረሻም አንድ የሊቢያ የባህር ጠረፍ ጥበቃ መርከብ ትላንት ከ350 በላይ የሚሆኑ ፍልሰተኞችን ባህር ላይ አግኝቶ መልሷቸዋል። ከጀርመን የመድህን ጀልባ ጋር ከመጋጨት ተርፈዋል። የደረሰ ጉዳት ካለ አልተገለጸም። ሳብራታ ከተባለች የጠረፍ ከተማ የተመለሱት ስደተኞች ወደ ትሪፖሊ ተወስደዋል። የሊቢያ የባህር ኃይል ቃል አቀባይ እንደሚለው ስደተኞቹ አንድ በእንጨት የተሰራ ጀልባ ላይ ተፋፍነው ነበር የተገኙት። የሊቢያ የባህር ጠረፍ ጥበቃ መርከብ ወደ እነሱ ስትጠጋ አንድ የጀርመን የመድህን ጀልባ ደርሶ ከሊቢያው መርከብ ጋር ሊጋጭ ተቃርቦ እንደነበር ቃል አቀባዩም ጨምሮ ገልጿል። እንግዲህ ለአሁን የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን ልመልሳችሁ።
Gambino VOA.
የምትከታተሉት የአሜሪካ ድምጽ ሬዲዮ ነው። የጋቢና ጉዟችን ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችን ከማለፋችን በፊት በትናንትናው ዕለት ቀዳሚውን ክፍል ያስደመጥናችሁ የቴዲ አፍሮን ቃለ መጠይቅ እናቀርባለን። እስኪ ስለ ባለቤቱ ካዜማቸው የፍቅር ግጥሞች ጥቂት ብሎናል። ወደ በኋላም እናቀርበው ይሆናል።
ማራኪ የሚለው ሙዚቃ ለባለቤቴ ያደረኩበት ምክንያት በአንድ ወቅት ታማ ነበር እዚህ እና እዚህ ሀገር ደግሞ ሕክምናው አልተሳካም እና ውጭ ሀገር መሄድ አለባት ሲባል እኛም ከፍተኛ ስጋት አደረብን። በቶሎ መሄድ አለባት ተባለ። ከዛም ወደ ኬንያ ለሕክምና ሄደች። እኔ ደግሞ ልጆቹን አስተካክ የጠዋት ወደ እሷ ደግሞ ለመሄድ ሞክር እንደምታስታውሹ አንድ ጊዜ ከአይሮፕላን ላይ ተመልሼ ነበረ። በዛ ምክንያት መሄድ አልቻልኩም። ቤተሰቡ ተጨንቆ ነበር። በቀለሊት አንዳንዴ በምና በምትወጁ ነገር ሲመጣ አንድ ነገር ክብደቱ እምነትንም ይፈትሻል።
ፌስቡክ ላይም ደርሰውናል አስተያየቶቻችሁን፣ እናመሰግናለን። ወደ ቀዳሚው ዝግጅት እንለፍ። ባለፈው ቅዳሜ ለሁድ ሜዲትራኒያን ባህር ላይ ከደረሰው የመርከብ መገልበጥ በኋላ በመቶዎች የተቆጠሩ ፍልሰተኞች ሳይሞቱ ወይም የደረሱበት ሳይጠፋ እንዳልቀረ የተባበሩት መንግስታት የስደተኞች ድርጅት እንደዚሁም የዓለም አቀፍ የፍልሰተኞች ድርጅት ያስታወቁበት ሁኔታ ነበር። ባለፈው 5 ወር ብቻ ከ1000 በላይ ፍልሰተኞችና ስደተኞች በዚህ አስቸጋሪና አደገኛ የባህር ጉዞ ህይወታቸው ሲያልፍ በመቶ ሺህ የሚቆጠሩ ደግሞ ወደ አውሮፓ ተሻግረዋል። በዛሬ ጋቢና ስደተኞቹና ፍልሰተኞቹ ከህገወጥ አዘዋዋሪዎች ጋር ያላቸውን ግንኙነት በቅድሚያ እንገመግማለን። ምን ያህል ገንዘብ ይከፍሏቸዋል? እንዴትስ ነው የሚያዘዋውሯቸው? እነዚህን ጥያቄዎች ይዛ መስታወት አረጋው ፍልሰተኞቹንና አዘዋዋሪዎቹን አነጋግራለች።
ከዚህ ቀደም ከሱዳን ሊቢያ፣ ከሊቢያ ደግሞ ባህር አቋርጠው ወደ ጣሊያን የገቡ የተለያዩ ወጣቶችን አነጋግረን ነበር። ሁሉም የጉዞውን አስከፊነት በተጨማሪ በህገወጥ የስደተኞች አዘዋዋሪ ደላሎች የሚደርስባቸውን በደል በጣም ዘግናኝ እንደሆነ ነው ደጋግሞ የሚናገሩት። የደላሎቹ ጭካኔ ከሰው ዘር የተፈጠሩ አያስመስላቸውም በማለት ነው በጉዞ ያለፉት ስደተኞች የሚገልጿቸው። እነዚህን በደል ይፈጽማሉ የተባሉትን በሊቢያ በርሃ ላይ የሚገኙ ህገወጥ ስደተኛ አዘዋዋሪዎችን ስልክ ቁጥር አፈላለግን። እናም ጥቂት ስልክ ቁጥሮችን በጉዞው ካለፉ ወጣቶች አገኘን። ደላሎቹ ይገኙበታል በተባለው የመጀመሪያው ስልክ ያገኘ ነው ለጉዞ የተጠየቁትን መክፈል ያቃታቸው ለሌላ የስደተኛ አሸጋጋሪ ተሸጠው የሚገኙና እንደነገሩን በጠቅላላው ከ200 በላይ የሚሆኑ ስደተኞች በአንድ ላይ ከዚህ ውስጥ የኢትዮጵያዊ ቁጥር ከ50 በላይ እንደሚሆኑ በአንድ መጋዘን ውስጥም ታሽጎባቸው እንደሚገኙ ገለጹልን።
ምንኛ ውስጥ ታሽጎና ያለ ነው ብናችሁ ማለት ታሽጎና ያለ ነው ውስጥ ነው ያለ።
ማን ነው አሽጎ ያስቀመጣችሁ?
አዚዝ ይባላል። አዚዝ የሚባል ሱዳናዊ ነው። አዚዝ የሚባል ሰብሳቢ ነው። እየመጣን እያለን በሌጋል እየመጣን ያለን እዛ በረሃ ላይ ተሽጠን እንዲሸጥ።
ማን ነው የሸጣችሁ?
አንም ይላል እዛ መንገድ ላይ ያሉ ድራይቨር ምናምን የሚባሉ እነሱ ናቸው። በቃ መንገድ ላይ ማን እንደሚሸጥ አይታወቅም። በስልክ ነው የሚሸጥ ማለት 2-3 ተሽጣል ይላል እና ምንም የማውቀው ነገር የለንም። ካልከፈላችሁ በቃ አትወጡም። ያ የከፈል ራሱ ሁሉ አልወጣም እስካሁን።
ስንት ናችሁ?
እስከ 200 ምናምን ደርሳለሁ።
ኢትዮጵያዊ ኤርትራዊ?
አዎ ኢትዮጵያዊ ኤርትራዊ ነው አለ። ብዙስ ኤርትራዊ ነው። ኢትዮጵያ ትንሽ ነኝ። ወደ 50 ምናምን ሆናለሁ።
ሴቶች ህጻናት አሉ?
ሴቶች ህጻናት አሉ። የተወሰናል 1-2-3 ምናምን ህጻናቶች ማለት።
አሁን ምንድን ነው የምትጠብቁት? እዛ ተቀምጣችሁ
በቃ ብር መውጫ ብር ነው የምንጠብቀው። ካልከፈልክ ያው መውጫ ያለ።
ከታገቱት ውስጥ ስሟን መጥቀስ ያልፈለገች ከአዲስ አበባ የመጣች ወጣት ያሉበት ሁኔታን አስከፊነት ከድብደባ ጀምሮ የተለያዩ ዘግናኝ ድርጊቶች እየተፈጸመባቸው እንደሚገኙ ትገልጻለች።
ከአዲስ አበባ
ከአዲስ አበባ። እሺ ምን ያህል ጊዜ ሆነሽ አሁን ሊቢያ?
10 ወራሁኝ እንደምና ስለዚህ ምንም ነገር ወጣ ተሰክተን ያለው ላባል ተማሰለ ገዘብ ስልክም በቃ እንደልባ ታገኝ ምናምን ነገር በቃ እና ቤተሰብን ማግኘት በጣም ይቸገራል። ከብሽ ለቤተሰብን አምራም ታገኝበት ራሱ ብር በጣም እየጠየቅን
ስንት ብር ተጠየቅሽ አንቺ?
እኔ 5500 ዶላር ተጠየቅኩኝ። እንደለጣን ካስለን ነበር የከፈልነው።
ስንት ከፈልሽ እንደምታሽ?
2000 ዶላር ከፈልዳነን እኛ በቃ ተንቀሳቀስ ዳነን ታሽገን እንሄዳለን ታሽገን እንመጣለን።
ደላሎቹ ይጠቀሙበታል ወደ ተባለው ሌላኛው ስልክም እንዲሁ ደወልን።
ማንንም ፈልግ?
እኔ ያው እዛ ያሉትን ትደተኞች ፈልጌ ነበር።
ምን ለነሰል? ምክንያቱም እንደኛ አልገባኝ።
ምክንያቱ ያው ከኢትዮጵያም ከኤርትራም ብዙ ወጣቶች እየተሰደዱ ነውና
እና ይሄን ስልኬት አገኘሽ ግን?
ከስደተኞቹ አንዳቸው ናቸው የሰጡኝ።
ማን ደማም ይባል?
ስማቸውን እንኳን እኔም አላውቀው።
ይሄን ስልክ ነው ደውሎ የሰጠሽ ወይስ?
አይ ታክሲ ከደውሎ የሰጠኝ። እኔ ሌሎች በባህር የገቡ ልጆች አግኝቼ እነሱን ሳናገር ያው ምናልባት ካናገሩሽ ያለውን ሁኔታ እንዲነግሩሽ ከፈለግሽ ደውይላቸውና ሞክሪ ብለው ነው የሰጠኝ።
እኛማ እጠግበን ያለነው አልተራብንም። ምንም እንይታይለም እጠግበን ያለነው።
እጠግበን ማለት
ግዴ ነሽ?
ኢትዮጵያዊ ነኝ። አዎ።
ለምን ይሄን ከምታጣሪ ሀገርሽን አጣጣሪ? ምን
እኮ ያለውን ሁኔታ በተነግረን እኛ ስለምናስ
ባሩኛል እንዴ?
ማለት
ምግሪኔ አባር ምንም የሚፈጠር ነገር የለም። አባረራችሁ ነው ወጣ?
አሁን ምን እየሰራህ ነው ያለው? ትላንትና መርከብ ላይ የወጡ የሞቱ አሉ። ስለነሱ ሰምታችኋል?
እሱማ ጸጋ ነው። እን ካገኘሁትማ በጣም ጸጋ ነው።
ምን
ሆነ የሞተው ነው የነበረው?
ምን አልከኝ? ይንኮሻኩ
በቁሜ የሞትኩ ነበር። ምን ተናግሬ ምፈራሱ አይደለም በመዳን እኔ ፈርቻለሁ። መዳን ያደምናል ከብለ ጋር አናውራሻለሁ። ይሄ እንደውም ዛሬ የሚገርም ጫት የለም። በቃ ቀጠፋችንን እየቃምን ምናምን
አሁን
ይሄ እኔ ግን አሁን ምርጥ ነገር አግኝቻለሁ። እኮ
ምን አገኘህ እስቲ ለምሳሌ ንገረኝ።
እቴ ገባው በግድ ደስ ይላል። በስራት እየኖርኩ ነው።
እዚህ በመርከብ የሚያሻግሯችሁ ደላሎች አሉ አይደለም?
እነሱን ማግኘት ማለት መለስን ማግኘት ማለት ነው። ከመቃብር ማንሳት ማለት
ነው። የት ነው ያሉት አሁን? እናንተ የት ናችሁ? እነሱ የት ነው ያሉት?
ራቅ ብለው ነው ያሉት። ባህር አካባቢ ነው።
እና አናግሩም ሰው?
አይገኝም።
አሁን ምን እየሰራህ ነው የምትውለው?
እኔ ቀን ቁጭ ብለን ነው የምንውለው። ተኝተናል። ቁርስ ሲደርስ ቁርስ እንጠራለን። ከዛም ሻወር ወስደን ተመልሰን ቁጭ እንላለን። እራት ሲደርስ እራት እንበላለን። ቀን ሲደርስ እንነሳለን።
ቁርስ፣ ምሳ፣ እራት እያሉ የሚያቀርቡላችሁ ምንድን ነው?
የማይዋሽ ነገር እናት አባቴ ቤት አይደለም።
ደላላ አይደለሁም። የሚያወራው የደላሎችን ስራ ነው። በሶስተኛው ስልክ ሞከረን። ኤርትራዊ እንደሆነና ምንም አማርኛ መናገር እንደማይችል ገለጸልን። የትግርኛው ክፍል ባልደረባችን ተወልደ ወልደ ገብርኤል እንዲያናግረው አገናኘ ነው። ከካርቱም ሱዳን እስከ ባህር ተሻግረው እስከሚደርሱ ምን ያህል እንደሚያስከፍሉና ክፍያውም በሊቢያ እንደሚፈጸም ደላላው ገልጿል።
ምንድን ነው የፈለግሽ አንቺ?
ምን ያህል እንደምታስከፍሉ ማወቅ ፈልጌ ነው።
ምን አገባሽ? እዚህ ሰው አለ የለም? ካለ ጠይቅን፣ ስሙ ልጠራልሽ ለጋኝ። ካለለ ደግሞ ዝም ብለሽ አትደውል።
እሺ፣ አሁን ደላላ ነህ አይደል አንተ? ያው እያሸጋገርክ ነው መቼም።
ምን አገባሽ?
ስንት እንደምታስከፍሉ አሁን ለኢትዮጵያ ለኤርትራ ስንት እንደምታስከፍሉ ማወቅ ፈልጌ ነው።
20,000 ዶላር
20,000 ዶላር ለኢትዮጵያዊ? ለሁሉም አንድ አይነት ተመን ነው ወይስ ይለያያል? ስንት ሰዎች አሉ አሁን እጃችሁ ላይ?
30 ሰው።
መቼ ነው የሚነሱት? ያደመጥነው ኤርትራዊ ደላላ ነው። በሶስተኛው ስልክ የሞከርነው ነው። የአራተኛው ስልክ ኤርትራዊ ነው። እሱን ባልደረባችን ተወልደ ወልደ ገብርኤል እንዲያናግረው ያገናኘነውን እናዳምጠው።
አሎ፣ ሰማካሎ
ክንደይ?
አርባዕተ
አርባዕተ እንታይ
ዶላር?
አሎ፣ እሰማሃለሁ።
ስንት አልከኝ?
አራት አራት አልኩህ እኮ።
አራት ማለት
ዶላር
400 ወይስ 4000?
4000
4000 ከሊቢያ ለማሻገር ነው?
አይደለም፣ ከካርቱም ነው። ከካርቱም
ሊቢያ ሲደርሱ ማን ይቀበላቸዋል?
ሊቢያ ሲደርሱ እዚያ ደግሞ እንደገና ይከፍላሉ።
በዚህ ወር ብቻ እስከ ትላንት በስቲያ ባህር አቋርጠው ጣሊያን የገቡ ዓለም አቀፍ ስደተኞች ቁጥር 49466 እንደሆኑ የተባበሩት መንግስታት የስደተኞች ድርጅት ባወጣው ወርሃዊ መግለጫ አስታውቋል። እስከዛሬው ዓለት 1344 ምናልባትም በግምት ከዚያም በላይ የደረሱበት ያልታወቀ ወይም ህይወታቸው ያለፉ ሰዎች ስደተኞች ቁጥር ተመዝግቧል። ከአፍሪካ ያለፈውን ወር ጨምሮ በዚህ ወር 40747 የናይጄሪያ ስደተኞች ጣሊያን ገብተዋል። በስደተኞች ቁጥር አንደኝነት ደረጃ ላይ ነው የሚገኙት። 21295 ጣሊያን የደረሱ የስደተኞች ቁጥር ደግሞ በኤርትራ ተከታይ ሆናለች።
Yeah, it was Kista.
የጋቢና ጉዟችን ይቀጥላል። ዛሬ ታዲያ በጋቢና እንግድነት ትናንትም ያዝኑ ቴዲ አፍሮን ነው። ኢትዮጵያ ሲል የሰየመውን አልበሙን ባለፈው ሳምንት ያወጣው ቴድሮስ ካሳሁን ወይም ቴዲ አፍሮ ብዙዎችን እያነጋገረ ነው። እኛም ቀዳሚ ክፍልን ካሰማናችሁ ወዲህ በፌስቡክ አት ቪኦኤ አማሪክ ላይ በርካታ አስተያየቶች ደርሰውናል። ከቃለ መጠይቁ አስከትለን ጊዜ ካገኘን እናቀርብላችኋለን። ለአስተያየቶቹ እናመሰግናለን። ከአምስት ዓመት ቆይታ በኋላ ይዞት የወጣው አልበም በቢልቦርድ የሙዚቃ ሰንጠረዥ በዓለም አቀፍ ዘርፍ በቁንጮነት ተቀምጧል። በኢንተርኔት አልበሞችን የሚሸጡ ድረገጾችም በከፍተኛ ቁጥር ከተገዙት ተርታ መድበውታል። ይፋዊ የሆነው የቴዲ አፍሮ የዩቲዩብ ገጽ ላይ የተጫነው ነጠላ ዜማው ተመልካቹ 3 ሚሊዮን ተሻግሯል። ቴዲ አፍሮ ከጽዮን ግርማ ለቀረቡለት ጥያቄዎች ሰፋ ያሉ ምላሾችን ሰጥቷል። ወደ ክፍል 2 እንሸጋገር።
ዘፈኖችህ ለፖለቲካ ትርጉም ክፍት ናቸው። ሁሉም የየራሱን አረፍተ ነገር እየሞላ እየጨረሰ እንደየስሜቱ የሚሄድባቸው ነገሮች አሉ። በአሁንኛው በተለይ በዚህኛው አልበም ላይ እንደሱ አይነት ነገር ታይቷል። ለምሳሌ እንደነ ኢትዮጵያ ሰንበሬ፣ አናኛቱ፣ አደይ ቸው እንደው አንተንም ከማነጋገሬ በፊት የተለያዩ የሚሰጡ አስተያየቶችን ሳነብና ሰዎችንም ስጠይቅ ሁሉም የየራሱን ትርጉም እየሰጣቸው ይሄዳሉና እንደው አንተ ስትጽፍ በቀጥታ አስባቸው እንደዚህ አይነት ትርጉም እንዲኖራቸው አድርገህ ነጻፍካቸው? ስለነዚህ ዘፈኖች የምትለው አስተያየት አምንድነው?
አዎ፣ አስቢያቸው ነጻፍኳቸው። እያንዳንዱ ዘፈኖች የጋራ አንድነታችን፣ ህይወታችንን፣ አብረን የሆናቸውን መተን፣ አብረን ያዘንባቸውን፣ አብረን የተደሰትንባቸውን፣ ብዙ አብረን ያደረግናቸው እኮ ብዙ ነገሮች አሉ። አብረን ነበርን፣ አሁንም እኮ አብረን ያለ ነው እና ከዛ አንጻር ሁሉንም አስቤበት እግዚአብሔር በፈቀደልኝ መጠን አቅሜ በቻለው መጠን ነው ለማድረግ የሞከርኩት።
ኢትዮጵያ የሚለው ዘፈንህ ላይ በጣም በብሶት በሐዘን ጭምር ስሜት ነው ስንሰማቸው የነበረው የሚሉ እንዳሉ ሁሉ ኢትዮጵያ የሚለው በደንብ እንደው አልገለጸልንም የሚሉ አሉና አንተ እስቲ ስለ ኢትዮጵያ ስለሚለው ዘፈንህ ያለ ስሜት ምንድነው?
እንግዲህ ኢትዮጵያ አንዳንድ ጊዜ ወይ ሌላ ሀገር ዜጋ ሆኖ በደንብ እንደው ልብ ሞልቶ ለመናገር ከአድሎም እንዳይመስል ከጭፍን ፍቅርም እንዳይመስል አንዳንዴ እንደው የሌላ ሰው ሀገር ዜጋ ሆኖ እነዚህን ሚስጥሮች አውቀሽ እንደው በገናኝነት ሳይመስል እንኳን ለመናገር እንደው ምን አንዳንዴ አቅም ወጣ ብያርግም ባገኘሁበት እላለሁ። እውነት ነው የሁሉ ነገር። እውነትን መቀበል መፈለግ አለመፈለግ ብቻ እውነትን እውነት አያደርገው። እውነት ነው። እዛ ውስጥ ለማስቀመጥ የሞከርኳቸው ነገሮች ሁሉ እውነተኛና ትክክለኛ እምነቴ ብቻ ሳይሆን ራሳቸው በራሳቸው የጸኑ እውነቶች ናቸው። እነዚህ ነው ለማስቀመጥ የሞከርኩት።
ወደ ፍቅር ዘፈኖች እንምጣና እስቲ እንደው የፍቅር እስከ መቃብር ጋር እንሂድና እንደው ፍቅር እስከ መቃብር መጽሐፉ የተወደደ አይምሮ ውስጥ ያለና ትልቅ መጽሐፍ ነው። ያንን ወደ 4 ደቂቃ አካባቢ አውርደ ዘፍነሃል። እንደው የሙዚቃ ክሊፕም የተሰራለት እንደሆነ ሰምቻለሁ። ለምን መረጥከው ፍቅር እስከ መቃብር?
አውርደ እንዳልሽው ይወልሽ ጉራጌ ባህል ይመስለኛል። ዋሪዳ ምሉት ነገር አለ የሚወርድ ነገር ማለት ነው። ለጥበብ በራስሽ ጊዜ የምታገላብጪው መጽሐፍን በህይወት ብዙዎች ውስጥ የሚባጋጥሙሽ ባይሻቸው ነገሮች ያሉት ነገሮች ሁሉ እየተጠራቀሙ ይመጣል። መቼ እንደተቀመጡ መቼ እንደሚወጡ አታውቂያቸውም። አንዳንዴ አስበሽ ታደርጊያቸዋለሽ፣ አንዳንዴ ደግሞ ራሳቸው አሁን ይህን ሙዚቃ ስጥፎ በሚገርምሽ ሁኔታ መጽሐፉን በእርግጥ ብዙ ጊዜ እንደ መጽሐፍም አይደለም ብዙ ከፍተሽ እንደገና የምታዩ በየቀኑ ከደረስሽበት ነገር ጋር እንደ አዲስ የሚነግርሽ ብዙ ነገር አለ እና አንድ ወቅት ላይ እንግዲህ ያው ትዳር አለ። አሁን ካገባ በኋላ ሙዚቃ ስራ ማመሽበት ሰዓት አለ። ከዛ በኋላ ደግሞ ከቤተሰብ ጋር ጊዜ ይኖርሻል እና ከስራ ተነሳው መተኛሁኝ ማለት ነው። መተኛት ነበረብኝ ግራት በልቼ ከዛ መተኛት አምድ ያለኝ እዛው እንግዲህ በጨለማ ውስጥ እስከ ጠዋት ድረስ ግጥሙም ዜማው አልቆ ጠዋት ነው የገለበትኩት። ይሄ የችሎታ ጉዳይ አይመስለኝም። አንድም ተሰጦ አንድም ደግሞ በራሱ ቀን ራሱ የተራቀመ ነገር ይወርዳል። ስለዚህ ዘፈን ለመጻፍ በዛ ሰዓት አላሰብኩም ነበርና ምናልባት ሌላ ጊዜ እንደው ብጽፈው ትያለሽ፣ የሚመጣበትን ቀን ግን አታውቂም። በዚህ ሁኔታ ነው ያለቀው እና የመጽሐፉም ኃይል ቀላል አይደለም። ፍቅር እስከ መቃብር የወረደበት አንዱ መጽሐፍ ቅዱስ ነው። እንደ ሰው ደግሞ ባለንበት በተሰጠን ህይወት ደግሞ ህይወትን ስንተውን ስንኖረው እኛ ሀገር ደግሞ ብዙ ውስጥ በተለይ ያለን የቅኔ ሀገር የጎጃምን ቅኔ ህይወት በተለይ ወጋየሁ ደግሞ እንዴት አድርጎ
እንዳስቀምጠው
አይተሻል። ሁሉ ጊዜ አዲስ ነው።
ቴዲ እንግዲህ ትዳር ከመመስረት በፊት በርካታ የፍቅር ዘፈኖችን ትጫወት ነበር ማለት የፍቅር ዘፈኖች በጣም ይወደዱ ነበሩ። አሁን ደግሞ ትዳር ከያዝክ በኋላ ጥቁር ሰውና ይሄ ኢትዮጵያ አልበም ነው የወጣውና እነዛን የፍቅር ዘፈኖችን በሙሉ ለባለቤትህ እንደተጫወትካቸው በቀጥታ ከሷ ጋር የማገናኘት ነገር አለና እንዴት ነው ከትዳር በኋላ ያለው ህይወት ምን ይመስላል?
ከትዳር በኋላ ያለው ህይወት እንግዲህ ውጤቱ ይዞ የመጣ ይመስለኛል።
ሁለት አጋር
ቢኖር ጥሩ ነው። የዛ ሁሉ ጸጋ ውጤት ነው ብዬ ነው የማምነው። አንድ ላይ ሙዚቃዎችን በተመለከተ በተለየ እንደተቀመጠው ማራኪ የሚለው ሙዚቃ ለባለቤቴ ያደረግኩበት ምክንያት በአንድ ወቅት ታማ ነበር እዚህ እና እዚህ ሀገር ደግሞ ሕክምናው አልተሳካም እና ውጭ ሀገር መሄድ አለባት ሲባል እኛም ከፍተኛ ስጋት አደረብን። በቶሎ መሄድ አለባት ተባለ። ከዛም ወደ ኬንያ ለሕክምና ሄደች። እኔ ደግሞ ልጆቹን አስተካክ የጠዋት ወደ እሷ ደግሞ ለመሄድ ሞክር እንደምታስታውሸው አንድ ጊዜ ከአይሮፕላን ላይ ተመልሼ ነበረ። በዛ ምክንያት መሄድ አልቻልኩም። ቤተሰቡ ተጨንቆ ነበር። በቃ ለሊት አንዳንዴ በምና በምትወጁ ነገር ሲመጣ አንድ ነገር ክብደቱ እምነትንም ይፈትሻል እና በጣም ጭንቀት ነበር። ወንድ ልጅ ተደብቆ ነው የሚያለቅሰው የሚባለው እንደዛ ሞክሮ ነበር ይመስለኛል። እና ሞክረኝ ነበር። በዚህ ምክንያት እንግዲህ አንድ 15 ቀን አለፈ። እሷም ደህና ሆነች። ከዛ በኋላ እኔም ወደ አቋረጥኩት ስራ ስመለስ ብዙ ጊዜ ስሜትሽ ቀዝቃዛ ሆኖ አንዳንድ ሰው ቀዝቃዛም ሆኖ መጽሐፍ የሚችልበት ጊዜ አለ። እኔ ደግሞ ስሜቴ ጥሩ ደስታ ሲሰማኝ ነው ብዙ ጊዜ መጽሐፍም ዜማ መድረስም የምችለው። በሚገርም ሁኔታ የዛን ጊዜ በጣም የወረደ እንሰስ ነበር ይስገባ ይጻፍኩት ዘፈን ይለም እንደዚህ ማይነ ዘፈን ለመጻፍ አላሰብኩም እስቲ ሆነ እንደ አይነት ሪትም ያስልኛልኩት አቤል ጳውሎስ ይባላል የሚያቀናበራቸው ዙዎች ያለሉስ እንዴ ያለም ዘማም ግጥሙ የተሰራ መጨረሻ ላይ ሲሰማው ማር የሚለውን ቃል ሲሰማ አቤት የምጥራት አጠራጥ ከዛ ታሪኩን ወደ ላይ ተመልሼ ሳየው ያው እንዳለ ያ ስሜት ነው የወጣው እና በሌሎቹ ላይ ደግሞ ያ ተንጸባርቆ ይሁን አላቀም ብዙ ጊዜ የኪነ ጥበብ ነገር ረቂቅ የምትዳስሽው የምትጽብጭው አይደለም ተጨባጭነቱ ይልቅ እኛ ምናልባት እንግሊዝኛ ጋር የምጠቀም ከሎጂክ ለማጂክ የሚቀርብ ነገር ነው ሁሉም ለእኛ እንግዳ ነው ኪነ ጥበብ ረቂቅ ነው
ከዛ በኋላ ግን የጤናዋ ሁኔታ ተስተካከለ
አዎ ይሄ ቆየ ታሪክ ነው አሁን የምነግርሽ አንድ አመት ከስምንት ወር ዘጠኝ ወር በፊት የነበረ ነገር ነው
ቶንሲል ነገር አሟት የነበረ ጊዜ
ገምት መጀመሪያ እኔ ያ ሲያስኳት እኮ እና ተመሳሳይ መድኃኒት
እራስህ አጋብተህ ነው በጭንቀት የወደቅከው እና ፈርተህ ነው
አዎ ከዛ የወሰደችው አንቲባዮቲክስ ከእሷ የደም አይነት ጋር እና ከእሷ ሰውነት ጋር ይጣጣም አልነበረ በዚህ ምክንያት የነጭ ደም ሴሎች ቁጥር ከሚታመሙ ላይ በዛና ምልክቱ የሚታወቅ አይነት አልሆነም እና ከዚህ ቀደም ደግሞ አንድ ሳለቻት የሞተች ስለፈረቻት እና በእሷ ስሜት ውስጥ ነገሩ የአይነት ነገር የሆነ የሚል ስጋትም ተፈጠረ ያ ነበር ነገሩ ክብደቱን ያመጣው በኋላ ግን እግዚአብሔር ፍቃድ ሆኖ ችግሩ ከዛ ያለፈ እንዳልሆነ ነገሯት ወደ አሜሪካን ሀገር ሄዳ ታክማ በቂ ረፍት ወስዳ ከአንድ ወር በኋላ ተመልሳለች
የሙዚቃ ህይወት ውስጥ ያለ ሰው ድምጻዊም የሙዚቃ ባለሙያም ህይወታቸው ይታወቃል በኢትዮጵያ ያለው ለረጅም ጊዜ ሰዓት ከአቀናባሪዎች ጋር ሌሊት ማሳለፍ ግጥም መጻፍ ከቤት ውጪ ነጻነትን የሚፈልግ ሙያ ነው ከትዳር ጋር ልጆች መጥተዋል እነዚህ ነገሮች እንዴት ነው የምታስተናግዳቸው አምለሰትስ ብትሆን አንተስ እንዴት ታስተናግዳቸዋል
እውነት ለመናገር በጣም ጠንካራ ሴት ናት በየአጋጣሚው ላመሰግናት እወዳለሁ ስራው እውነት ለመናገር የስራም ከባድ ያልሆነ የለም እውነት ነው ግን የፈጠራ ስራ ደግሞ በራሱ ዘርፍ ስታዩ ክብደቱ ብዙ ጊዜ በቀልብ የሚተኝበት አይደለም እዛው ላይ በበዓል ቀን ሁሉ ተደብቄ ክብ ስጎረጉር ሁሉ እያዛለሁ በዚህ ቅሬታ ይፈጠራል እውነት ለመናገር ላለፉት በተለይ ሁለት አመት መደዳውን ከቤት ስቱዲዮ በመጀመሪያ ስቱዲዮ በጊዜ ሰርቶ ኋላ ግን በቃ ራሱ እየገፋ የሚለቅ አይነት ነገር አልሆን እያለ ነው የሚመጣው እና በዚህ ጊዜ በእውነት ሁሉም ነገር ቤተሰቡንም ይጠብቃ ልጆችንም ጊዜ ሬስፔክቲቭቱ አድርጋይን ሁሉ ማድረግ ቀላል አይደለም በዚህ አጋጣሚ ላመሰግን ወዳለሁ
የቴዲ አፍሮን ሙሉ ቃለ ምልልስ እሁድ ምሽት ከምሽቱ 3 ሰዓት ጀምሮ በሚቀርበው ዝግጅታችን እናቀርባለን ተከታተሉ ተጋብዛችኋል በዛውም ታዲያ ሙዚቃ ተጋበዙ እናንተም እንግዲህ በቴዲ አፍሮ ቃለ መጠይቅ ላይ በርካታ አስተያየቶች አድርሳችሁናል እስኪ ጥቂቶቹን እናስደምጣችሁ
ፋሲል አለምነህ ሰው እንደዚህ ሙሉ ሆኖ ይፈጠራል በጣም ይገርም ሰው ነው በሳል አመለካከት ፈሪያ እግዚአብሔር ሀገርና ወገኑን ወዳድ አረምኑ ተወርቶ ያልቃል ብቻ የምታመልከው አምላክ ከክፎች አይን ይሰውር ቴዲያችን እኛም ኢትዮጵያውያን ወንድሞች ሀገራችንን እና ታሪኳን ስላስቀኘህን በጣም አድርገና መሰግነሃለን አብዮት ካሳነሽ መደመጥ ያለበት የቴዲ አፍሮ ኢንተርቪው እግዚአብሔር በሄድክበት ይጠብቅህ እመብራህን ትከተል ትክክል ብለሃል እግዚአብሔር ኢትዮጵያን አይተዋትም ይሄ ደግሞ የትውልድ የጋራ ድምጽ ነው እኔ ደግሞ የትውልዱ አንዱ አካል ነኝ ደስታ ዴንቨር አምሳ ቢወልዱ አምሳ ነው ጉዱ ከተባረከ ይበቃል አንዱ የሚለው ያገራች ቢሄድ በጆሮ ያቃጨለ ብዙዎቹ ወርደው በመንደር ወንዝ የማሰብ ያላንስተው ጧት ተስማምተው ማታ ሲጣሉ እንደ ልጅ ጧታ ሲያፈርሱ ሲከቡ የሚኖሩ አምሯቸው ለማይረባ ነገር አሳልፈው የገበሩ በበዙበት ዘመን እንደዚህ ብርቱ ኡልስታን ኢትዮጵያዊነት የሚያስተጋባ ሰው አለመጥፋቱ ምንኛ ደስ ይላል ብቻ ዋው ያሰኛል ዮዲት አሰፋ ያገር መሪ እስክትሆን ድረስ ጫዋታችንን አናቆምም ልክ እንዳንተ አንድ ሰው ቢኖር ኖሮ ምን ያክል እንሆን ነበር ምንም አይንካ እመብራን ጥላ ከለላት ሆነ አለሙ ማሞ ቴዲያችን ምርጥ ብላቴና ሙዚቃውንም እንኳን ሰው ይሰማዋል። የቴን ዘፈን ስትሰማ የምትመሰጥ ፍየል እንዳለች በሚዲያ ሰምተናል። የሃይማኖት አባቶችም ጭምር ያደምጣሉ። ቴዲ እግዚአብሔር እድሜና ጤና ይስጥ። ደሳለኝ ታሽጎ። ቴዲ ማለት በሞያውም ሆነ በስብዕናው የተሟላና የበሰለ ሲሆን እርሱነቱን ለመግለጽ ስሞክር እንዲው በደፈናው ማርከሻ ነህ ብየዋለሁ።
እናመሰግናለን ለአስተያየቶቹ። ዝግጅታችን በዚሁ ተጠናቋል። እናስተናግዳችሁ ያመሸነው ሄኖክ ሰማግዜውና
መስታወት አረጋው።
መልካም ምሽት።